አቶ ገብረ እግዚአብሔር፣ በእርግጥ የተጠያቂነት ጉዳይ በሙስናን በተመለከተ ኢትዮጵያ ውስጥ በእናንተ ተቋም ነው በእናንተ ተጠያቂነቱን በተመለከተ የሕግ ጉዳይ የሚሰራውና አለ ወይ ተጠያቂነቱን? ቅድም አቶ ግርማ የሚያነሷቸው ሐሳቦችም ይችላሉ። በዚህ በተጠያቂነት ሙስና ላይ ወንጀል የተሳተፉ አካላትን ተጠያቂ ለማድረግ የሚካሄድበት ጊዜ ላይ የፖለቲካ ተጽዕኖ የለም ወይ? በዚህ ጉዳይ ላይ የእርስዎን ሐሳብ እንስማ። አቶ ገብረ እግዚአብሔር
መሰግናለሁ። ምናልባት ወደዚህ ጥያቄ በቀጥታ ከመሸጋገሬ በፊት ያው አቶ ሳሙኤልና አቶ ግርማ ያነሱትን ሀሳቦች አፕሪሼት አድርጌ ምናልባት አቶ ግርማ ካሉት አንድ ነጥብ ትንሽ ልበልና ሙስና ፈጽሞ መከላከል አይቻልም ወይ ደግሞ መከላከል አይቻልም የሚለው ነጥብ ላይ በሱ ሳይሆን ንግግሩ ማስቆም አይቻልም፣ ወንጀል እንዳጠቃላይ ማስቆም አይቻልም። መከላከል ይቻላል። የመከላከል ደረጃው ስንመዝን በምን ደረጃ ነው መከላከል የሚችለው የሚለው ያው ራሱ የቻለ አንድ ጉዳይ ሆኖ፣ ግን ወንጀል እንዳጠቃላይ ያው ማስቆም አይቻልም ሙሉ በሙሉ። ሙስና ደግሞ የወንጀል አንድ አካል እስከሆነ ድረስ ያው ወንጀል ድሮ ከገንዘብ ከማህበረሰብ መፈጠር ጋር ተያይዞ የተፈጸመ ወንጀል ነው። አይሚን የቆየ የኖረ ነው እና በመከላከል ደረጃ ግን ብዙ እርምጃዎች በመውሰድ ብዙ የመከላከያ እርምጃዎች በመውሰድ ወደ ጥሩ ደረጃ መምጣት ይቻላል። ከዚህ አንጻር ጥሩ ስራ ተሰርቷል ማለት ተፈልጎ ነው። ከዛ ውጪ ሙስና በተለያዩ መልኮች ይፈጸማል። ቅድም እንደገለጽኩት ከትንሽ ዋይ ቀበሌ መታወቂያ ለማውጣት ጀምሮ በተለያዩ የስራ አካላት ጨምሮ ከሚሰራበት ተቋም ጀምሮ ሙስና የማይፈጽም ሰው የለም ማለት አንችልም። አለ ግን ሙስና ተፈጽሟል ተብሎ ምርመራ ተጀምሮ ያስቆምነው ከተጠያቂነትም ያዳነው ሰው አለ ብዬ አልወስድም። እኔ እንደ ግሌ በተቻለ መጠን ተጠያቂነት በማረጋገጥ ረገድ በጥሩ ሁኔታ እየተሰራ ነው። እኔም የተለያዩ ጥናቶች ለመስራት እድል አግኝቼ ነበር። ለምሳሌ ባንክ ፍራውድ ጋር ተያይዞ በባንኮች ኢትዮጵያ ንግድ ባንክ ጨምሮ የተለያዩ የግል ባንኮችን ጥናቱ ስፋት የሸፈነባቸው ኤሪያዎች ነበሩ። ወደ 1.8 ቢሊዮን ገንዘብ የተጭበረበረበት ሁኔታ ነበር። ግኝት ራሱ ያው ከውስጥ ባሉ ሰራተኞች ከቶፕ ሌቭል ማናጅመንት ጀምሮ እስከ ታችኛው መዋቅር ያለው ሰራተኛ የተሳተፉበት ወንጀል ይህንን ግኝት ተገኝቶ ነበር። የዛሬ 2 ዓመት ለምሳሌ እኔ የጥናት አካል ስለነበርኩ የጥናት አባል ስለነበርኩ ከዛ ችግሮቻችን ምንድን ነው፣ የሙስና ወንጀል በመከላከል ረገድ ምንድን ነው ችግር የሆነብን የሚለውም ፍርድ ቤቶችን አቃቤ ግን ፖሊሲን ያካትት አንድ ጥናት ማከናወንን ነበር። በዚህ ሂደት ያው ጥናቱ የሚያሳየው አንደኛ የህጎች አፈጻጸም ላይም ችግር እንዳለብን አይተናል። እኛም ለምሳሌ ወንጀል ፈጻሚዎች የሚገባቸው ቅጣት በማግኘት ረገድ ጉድለቶች መኖራቸው፣ ቅድም የገለጽኳቸው ህጎች አሉ፣ ዓለም አቀፍና ብሔራዊ ህጎች አሉ። በእነዚያ ህጎች መሰረት እዛው በተቀመጡ ቅጣቶች መሰረት አጥፊዎች ተመጣጣኝ የሆነ እርምጃ አለመውሰድ፣ ይሄ በአፈጻጸም ነው። ለምሳሌ አቃቢ ህግ ክስ ይመሰርታል፣ ይከራከራል፣ በመጨረሻ ፍርድ ቤት ነው ውሳኔ የሚሰጠው። በዚህ ሁኔታ ያው ቅድም የጠቀሱት አዋጅ ቁጥር 881 ላይ የተቀመጡ የወንጀል ዝርዝሮች እና ቅጣታቸው ሙሉ በሙሉ ያለመተግበር ክፍተቶችም መኖራቸው ጥናታችንም አሳይተዋል ማለት ነው እና
ምንድነው መነሻ ምክንያታቸው ማለት እንደዚህ አይነት ተገዥውን ቅጣት እንዳያገኙ ያደረጋቸው በዛ ውሳኔ ውስጥ እርስዎ እንደገለጹልን እንደዚህ አይነት ውሳኔ እንዲወሰን ያደረገው እናንተ የተደራጀ ማስረጃ ባለማግኘታቸው ምክንያት ነው ወይስ ቅድም ያነሳሁት አይነት ፖለቲካዊ ተጽዕኖች መኖራቸው ነው? ምንድን ነው ምክንያቱ? አስተማሪ ቅድም አቶ ግርማም አስተማሪ የሆኑ ቅጣቶችን አልተመለከትንም የሚል ሀሳብ ማንስተው ስለነበረ ነው።
ብዙ አሁን እዚህ ባወራቸው ምናልባት ቴክኒካል የሆኑ ነገሮችን ስለሚኖሩ ከሚል ነው። ለምሳሌ ወንጀል ፈጽሞ የሚደበቁ ፖሊስ በአግባቡ ፈልጎ ወደ ፍርድ ቤት ያለማቅረብ፣ ከቀረቡም ፍርድ ቤት በተለያዩ ምክንያቶች ቴክኒካል የሆኑ ነገሮች ስለሆኑ ነው። አክቹዋሊ ሙስና ለምሳሌ ሙስና ተብሎ ለብቻው ከወንጀል ሕጉ ተነጥሎ ሲወጣ ልዩ ሕግ ተደርጎ ሲወጣ አንደኛ የሙስና ወንጀል ባህሪው አደገኛ፣ ውስብስብ፣ ቅድም አቶ ሳሙኤል ሲገልጹት እንደነበረው አቶ ግርማም ሲገልጹት እንደነበረው በማህበረሰቡ በሕዝብ በሀገር ላይም ከባድ አደጋ ሊያስከትል የሚችል እንደመሆኑ መጠን ራሱ በቻለ አዋጅ የሚመጥን ቅጣት አጥፊዎችን የሚመጥን ቅጣት የያዘ መውጣት አለበት ተብሎ ለብቻው የወጣ ሕግ ነው። ነገር ግን በዚህ አነስ ያለች የዳሰሳ ጥናት በምንሰራበት ጊዜ እነዚህ ሙስና ወንጀሎች በወንጀል ሕጉ ላይ ከተቀመጡ ቅጣቶች የተለየ ቅጣት እንደማይሰጥ፣ አግባብነት የሌላቸው ማቅለያዎች፣ ገደቦች በመኖራቸው እንዲሁም ደግሞ ወንጀለኞች ፖሊስ በማቅረብ ረገድ ደግሞ ክፍተት መኖሩ ያው ያቷል የፖሊስ ክስተት ብቻ ሳይሆን ካጣዩ ጋር ተጠናዊ ተበመስራት ነገር እንደዚህ አይነት ያፋጥን ችግሮች በመኖራቸው የሙስና ወንጀል በሚፈለገው ልክ ተከላክለናል ማለት ይቻላል አይመስለኝም። እኔ ሜሽር ማድርገው ሐሳብ ነው።
አቶ ሳሙኤል ወደርሶ ልምጣና ቀደም ተጠያቂነት ላይ ሐሳብ ለማንሳት የፈለጉ ይመስለኛል በኋላ ይመጣልን ብዬ ነው። አቶ ገብረዳዊት ካነሳው አንጻር ከተጠያቂነት አንጻር እርሶ የሚሉን ነገር ካለ በሙስና ተጠያቂነት በተመለከተ አቶ ሳሙኤል ሰማውታል? አቶ ሳሙኤል
አዎ ሰማምናል ሰማምናል።
ከተጠያቂነት ጋር በተያያዘ አቶ ገብረዳዊት አሁን የሰጡት ሐሳብ አለ ቀደም ሲል
እሺ
አቶ ግርማ የሰጡት ሐሳብ አለና ተጠያቂነትን በተመለከተ
ተቆራረጠ ነው
የርሶ
ሰማ አይደለም
የርሶ ድምጽ ለኛ ይሰማና የኔ ድምጽ ይሰማውትም
ይሰማልና ይሰማል።
አዎ የኔ ድምጽ ይሰማውታል
ይቆራረጣል ትንሽ።
የአቶ ሳሙኤል ስልክ ትንሽ የሚያስቸግር ስለሆነብን ነው ውይይታችን መቀጠላችን የተሻለ የሚሆን አቶ ሳሙኤል በገቡበት ሰዓት ስለርሳቸው ጋር የምናነሳ ነው የሚሆነው። አቶ ግርማ እርሶ የሚያነሱልኝ ጉዳዮች ሐሳቦች እያነሳን እንምጣ። ተጠያቂነት ላይ ምናልባት አቶ ግርማ የሚጨምሩት ነገር ካለ ወደ እሱን ሐሳብ መስጠት ይችላሉ። ነገር ግን ሐሳብ የሚሰጡበት የፈለግኩት መንግስት 7 አባላት ያሉት የጸረ ሙስና ብሔራዊ ኮሚቴ ማቋቋሙን አስታውቆ ነበር እንደሚያውቁት ዳር 8 2015 ዓ.ም ከዛ በኋላ ማንዴ ግምገማ የተደረገበት ሁኔታ እንደነበር አስታውሳለሁ። ከዛ ውጪ ሙስና የሀገሪቱ ብሔራዊ ደህንነት ስጋት መሆኑን በዛው ወቅት ጠቅላይ ሚኒስትሩ ብሔራዊ ኮሚቴውን ባሳወቁበት ጊዜ ገልጸው ነበርና የዚህ አይነት በጸረ ሙስና ብሔራዊ ኮሚቴው በእርግጥ ችግሩን ለመቅረፍ የሚያስችል መንገድ ይዟል ወይ? በሱ ጉዳይ ላይ ያለው ሐሳብ ምንድነው?
አይ ቲንክ ብሔራዊ ኮሚቴም ከዛ ደግሞ በየክልሉም እና ከተማ መስተዳድሮቹ ተመሳሳይነት ያላቸው አደረጃጀቶች ተመስርተዋል። እነዛ አደረጃጀቶች በሚጠበቅባቸው ይብል ለምሳሌ እኔ ያንን አደረጃጀት እንዴት ነው የተረዳው? የጸረ ሙስና ኮሚሽን በቂ የሆነ የፖለቲካ ድጋፍ አግኝቶ ሙስናን ለመከላከል የሚችልበት እድል ቢፈጠርለት ተብሎ የተዋቀረ ይመስለኛል። ግን በዛ ልክ የጸረ ሙስና ትግሉ ትምህርታዊ በሆነ መንገድ አሉ የሚባሉትን ችግሮች ሊቀርፍ በሚሄድበት መጠን የሄዷል የሚል አረዳድ የለኝም። ህብረተሰቡ ይህ አረዳድ የለም። እኔ አሁን የኔን አይደለም እኔ አሁን በግሌ እኔ ምንም የምሆነው ነገር የለም። ግን ህብረተሰቡ መከላከሉ ላይ ከዛም ደግሞ መከላከሉን አልፎ ወንጀል ላይ የተሳተፉ ሰዎችን ተጠያቂ ከማድረግ አንጻር ተገቢ ያህል ተሄዷል ወይ ብለን ብንጠየቅ እኔ አሁን መቼም አቶ ገብረ እግዚአብሔር ከፋይሉ ጋር ስለሚኖሩ አንድ ሁለት ብለው በቃላቸው የተወሰነ ፋይል ሊነግሩን ይችላል። በቅርቡ በሙስና ተከሶ የተጠየቀ የምታውቀው ባለስልጣን አለ ወይ ብለህ ብትል አንድም ሰው እርሱ ቀርቶ ሊነግርህ አይችልም። ምክንያቱም የለማ ዜና አይደለም። ሰዎች ከእንደዚህ አይነት ነገር ትምህርት እየወሰዱ አይደለም። በግድ ባለስልጣን ተይዞ መታሰር አለበት ማለት አይደለም። ግን ወይም ደግሞ ክሊን መሆናችን እንትን መደረግ አለበት እና በተለይ ሙስና ፐርሰፕሽን ነው ብለን እንትን የምንል ከሆነ ከእንደዚህ አይነት ነገር ነፃ የሆነ ህብረተሰብን መሰረታለን ብለን የምንል ከሆነ ንጹህ ነው የሚለውን ነገር ነው። እስኪ ሰዎች አሉ የተቀየሩ ተቋማት አሉ። በነገራችን ላይ ምሳሌ ቅድም ቀበሌ ምናምን ሲባል የለም አዲስ አበባ ላይ ለምሳሌ ቀበሌ የለም ወረዳ ነው ያለው። አዲስ አበባ ላይ አሁን መታወቂያ ለማግኘት ሙስና ሱስ የሌለበት ሰው ሙስና መስጠት የለበትም። መብቱን በአግባቡ ማግኘት መታወቂያ ማግኘት መብት ነው። ግን አሁን ከመታወቂያ ጋር ተያይዘው የሚነሱት ችግሮች ወደ አዲስ አበባ የሚፈልሰው ህዝብ በሙሉ የአዲስ አበባ መታወቂያ ማግኘት ይፈልጋል። ስለዚህ ይህንን እንደ ችግር ቢያነሱት ሙስና ነው ብለን ልንወስደው አንችልም። ግን የአዲስ አበባ ነዋሪ የሆነ አዲስ አበባ ውስጥ ተወልዶ አድጎ እድሜው 18 ዓመት የሞላ ሰው ያለምንም ቢሮክራሲ መታወቂያ የሚያገኝበት አለ። ለውጥ የተደረገባቸው ቦታዎች አሉ። እኔ ቢሮ ብትመጣ አገልግሎት በአዴቃ አግኝተ ትወጣለህ። ግን እነዚህ ሁለት ሶስት ቦታዎች ላይ ያሉትን ነገሮች አስፍቶ ህብረተሰቡ የፈለገበት ቦታ ሲሄድ አገልግሎቱን በተቀላጠፈ ሁኔታ አግኝቶ ይሄዳል ወይ አይመላለስም ወይ? እኔ የምለው ምንድን ነው እንደው ከተማ ውስጥ የምናየው የትራፊክ መጨናነቅ አብዛኛውን የመንግስት ተቋማት ዛሬና ነገና ተያሉ የሚያመላልሶቸው ዜጎች ናቸው ብዬ ነው የማምነው።
አቶ ሳሙኤልን በዚህ ስልክ ላይ ለማካከል ጥረት እያደረኩኝ ነበር መልሰው ሐሳባቸውን መግባት ከቻሉ በሚል ነበረ። በዚህ ጉዳይ ላይ አንዱ የኮሚቴው አባል የነበረው የፍትህ ሚኒስቴር እንደነበረ አቃለሁኝና ምናልባት አቶ ገብረ እግዚአብሔር በእርግጥ እርስዎ ከሙስና ወንጀል ተጠያቂነቱ ጋር በተያያዘ ባለ ዳይሬክቶሬት ውስጥ ነው የሚሰሩት፣ ይህ ጉዳይ ቀጥታ ላይ መለከቱ ይችላል። ግን ከዚህ በብሔራዊ ኮሚቴ በማቋቋም ችግሩን ለመፍታት የሄደበትን ርቀት ላይ የሚሰጡን ሐሳብ ካለ።
ያ ብሔራዊ ኮሚቴ የተቋቋመበት ዋና ምክንያት ሙስና ምናልባት ወደ ከፋ ደረጃ ሂዶ የሀገሪቷ ችግር የሀገሪቷ አደጋ እንዳይሆን ማስቆም መከላከል ይቻላል ከሚል አንጻር ተቋቋመ ነው። እንደጋጣሚ ሆኖ ከምርመራ ውስጥም አምስት የምርመራ ቡድኖች ነበሩና አንድ ቡድን ምርመራው ነበርኩ እኔ ነበር የፋይናንስ የሚፈጸሙ ወንጀሎች እንዳመት አካባቢ በሱ ስንሰራ ቆይተን በኋላ መዝገቦቹን ጠቃላይ ምርመራም ወደ መደበኛ ስራ አንድ ማድረግ ይቻላል ስለተባለ በዛው ያው ተጠያቂ ለማረጋገጥ ሂደቱ ቀጥሏል ማለት ነው። ሶሱ ራሱ የፈጠረው ንቅናቄ በጣም ጥሩ ነበር ቢሆንም ሙስሊም ወንጀል ፈጻሚዎች ብዙ ተጠጣሪዎች ለህግ ማቅረብ ተችሏል። በዛው ልክም ተገቢ ቅጣትም እንዲያገኙ ተደርጓል። በተለይም ከሴንሲቲቭ ከምንላቸው ተቋማት ጋር ተያይዞ የሚፈጸሙ ወንጀሎች ከኢሚግሬሽን ማዘግየት አገልግሎት ጋር ተያይዞ፣ ከባንኮች ጋር ተያይዞ፣ እንዲሁም ከመሬት ጋርም ተያይዞ ትኩረት የተደረገባቸው አካባቢዎች ነበሩ። እነሱም በተገቢ ሁኔታ በቂ ነው ባይባልም ግን ባለን አቅም መርማሪም ቃቢ ህግም ፍርድ ቤቱም ባላቸው አቅም ተጠያቂነት ለማረጋገጥ የተሻለ ሂደት ተችሏል እያስባለሁ። እስካሁንም ክርክራቸው የቀጠለ ተከሳሾች አሉ። ስለዚህ እኔ በዚህ ጉዳይ ያው ቅድም አቶ ግርማ እንደጠቀሱት ያው ኬዞች መጥቀስ ባልችልም ግን ደግሞ ያው ምስራበት ዳይሬክቶሬት እንደመሆኑ መጠን ያው ብዙ ተጠያቂነቶችን ማረጋገጥ ችለናል ብዬ ነው ማለት። ከነ ድክመቱ ከነ ጉድለቱ ባልኩት ወንጀል ፈጽሞ የሚደበቅ ተጠርጣሪዎች ይኖራሉ፣ ክፍሽ በሌለበት የሚከናወንባቸው ይኖራሉ። ክርክሩ በትክክል ወንጀል ፈጻሚዎች ይዘህ ተከታትለህ ወደ ማረሚያ ቤት ልከህ የእጃቸው እንዲያገኝ በማድረግ ረገድ አሁንም ድክመቶች አሉ ብዬ አስባለሁ። እንደ አጠቃላይ ግን ተጠያቂነት በማረጋገጥ ረገድ ብዙ ርቀት እየተካሄደ ነው ብዬ አስባለሁ። ቅድምም ራሱ እንደ ጥያቄ መነሻ አድርገህ እንደተገለገልክበት የብሔራዊ ኮሚሽን የተባለው ራሱ ሙስናን ለመታገል አስፈላጊ ሆኖ ስላገኘ ምናልባትም መደበኛ የተባሉ የሙስና መታገያ ተቋማት እገዛ ድጋፍ ያስፈልጋቸዋል በሚል እሱ መቋቋሙ ለተወሰነ ጊዜም ቢሆን የተሻለ ስራ መስራቱ ነው ያለኝ ግንዛቤ ማለት ነው።
ሙስና መዋቅራዊ ችግር ነው የሚሉ አሉ። ይሄ ስቴት ካፕቸር በሚል የሚነሳውን አይነት መንግስታዊ መዋቅርም ይዟል ኢትዮጵያ ውስጥ የሚሉ አሉ። መንግስት ደግሞ ብሔራዊ ደህንነት ስጋት ነው ከሚል ውጪ በዚህ ደረጃ የሚፈርጀው አይነት ፈረጃው የሚቀበልበት መንገድ እስካሁን አላየንም። እና በኢትዮጵያ ውስጥ ቅድም ስናነሳቸው ከነበሩ አንጻር ችግሩ በዛ መንገድ አለ ማለት ይችላለን? እንዴት ነው የምንገልጸው የሙስናውን ደረጃ? አቶ ግርማ
እንግዲህ የሚታፈሱ ሀሳቦች አሉ፣ ጥናት መመለስ ያለባቸው ነገሮች አሉ። አሁን አቶ ገብረ እግዚአብሔር ቅድም ሲያነሳው እንደነበረው ለምሳሌ ብሔራዊ ኮሚቴው ሲቋቋም የህልውና አደጋ ነው ሙስና ተብሎ ነው ብሔራዊ ኮሚቴ ተቋቁሞ ትግሉ በከፍተኛ ፖለቲካ አመራር ጭምር መመራት አለበት ተብሎ ነው። አንድ ቅድም እንደነገርኳችሁ በተደጋጋሚ ደግሞ ጠቅላይ ሚኒስትሩ የሚያነሱት ስቴት ካፕቸርድ የሆነ የሙስና እንትን የለብንም እያሉ ነው። እኔ እንደዚህ አይነት ክሊራንሶች ይመቹኛል። ለምሳሌ የለብኝም እንደዚህ አይነት ነገር ብሎ ሲባል አይ አለባችሁ ብሎ የሚመለከተው የጥናት አካል ቅድም እንዳነሳሁት እንደነ ሳሙኤል አይነቶቹ ወይም ደግሞ የጸረ ሙስናው ተቋሙ አይ አለ በተደራጀ ሁኔታ የመንግስት መዋቅር ድጋፍ ተስዬ ተሰጠው ሌብነት ይከናወናል የሚለውን ነገር በጥናት መረጋገጥ አለበት። እዛን ጊዜ እኛ እንደ ፖለቲከኛ ለትግል ያመቸናል። አሁን ግን እኛ ልናጠና አንችልም፣ መገመት ነው የምንችለው። ግን ህዝቡ የሚያሰማው ሮሮ መዋቅራዊ ከሚለው ይልቅ የእናትን መቀነት የሚያስፈታ አይነት ጉዳዮች አሉ። ለምሳሌ ደንብ ማስከበር ሄደህ ህገወጥ ግንባታዎች በከተማ ውስጥ ሲከናወኑ ዝም ይባላል። ደግሞ ህጋዊ የሆነ ቤትህን ደግሞ ቀለም ቀባለው ብለህ ስትሄድ ደግሞ አቆም የሚልህ የህግ አካል ይመጣብሃል። እንደዚህ አይነት ምን አነስተኛ ናቸው ልንላቸው የምንችለው ከቮሊዩም አንጻር ሊሆን ይችላል። ግን እነዚህ አነስተኛ የምንላቸው ግን ህብረተሰቡን መሬት ውስጥ በመክተት ህብረተሰቡ የተረጋጋ ህይወት እንዳይመራ ምናልባትም ደግሞ እሱም ደግሞ በሌላ መንገድ ይህንኑ የሚያስመልስበት በሌላ የሙስና ዙሪያ ጥምጥም ውስጥ የምንገባበት ሁኔታዎች ይታያሉ። ሶ አገልግሎት አሰጣጥን በተመለከተ የሚከሰቱ ችግሮችን በደንብ ለይቶ መፍትሄ መፈለግ ያስፈልጋል። ይሄ የጸረ ሙስና ኮሚሽን አንደኛ ተግባሩ ህብረተሰቡ ከዚህ ጋር እንትን አድርጎ እንዲኝ የሚልና እጮሃለሁ መብቴን አልገዛም የሚል ህብረተሰብ የመፍጠር ስራ ትልቁ ስራቸው ነው የጸረ ሙስና ተቋሞች። ከዛ ያለፉት ናቸው እንግዲህ በአቃቤ ህግ ተከሰው ወደ ወንጀል የሚቀርቡት። ስለዚህ እኔ ጥናት የሚፈልግ ነገር አለው። ጥናት የሚፈልገው ደግሞ ከፍተኛ የፖለቲካ ኃላፊዎች የተደራጀ ሙስና የለብንም ይላሉ በአደባባይ እየተናገሩ ባለበት ጊዜ ውስጥ አለ ደግሞ አስጠንቶ ማቅረብ ይኖርበታል። ዩኒቨርሲቲዎች ሊሆኑ ይችላሉ፣ ሌሎች ተቋሞች ሊሆኑ ይችላሉ። ያንን ውጤት ተጠቅመን ነው እንግዲህ እኛ አይ አለባችሁ ብለን ትል እናደርጋለን። ከዛ ውጪ ግን ያው በኢትዮጵያ ውስጥ እንደተለመደው የፖለቲካ ስንክሳ ገዥው ፓርቲ እጅ የጠቆሙ ሌባ ሌባ ማለት እሱ በዜማ መነጽር ብዙ የሚያስኬድ አይደለም። እኛ እንደውም ሙስና ሲባል በተቃዋሚ ፖለቲካ ፓርቲዎች ጭምር ነው ያለው ብለን እናምናለን። ለምሳሌ የፖለቲካ ፓርቲዎች ሙስናን እንዲታገሉ አንደኛው የትግል መስካቸው አድርገው እንዲይዙት እናምናለን። ነገር ግን ብሔራዊ ምርጫ ቦርድ ለፓርቲዎች የሚሰጠውን ገንዘብ በተጨበረበረ ማስረጃ የሚወስዱ የፖለቲካ ፓርቲዎች አሉ። እነዚህ የፖለቲካ ፓርቲዎች አያርግና ስልጣን ቢይዙ አገር ይሸጣሉ። ይሄ በግልጽ በአደባባይ መነገር ያለበት መወገድ ያለበት ሙስና እና እነዚህ አይነት የፖለቲካ ፓርቲዎች ሙስና ይከላከላሉ ብሎ ማለት ድመትን ወተት ማስጠበቅ ነው። በጣም ግልጽ ለመሆን የሌላቸው የአካል ጉዳተኛ መጠን፣ የሌላቸው የሴት አባላት ቁጥርን መረጃ ለምርጫ ቦርድ እየሰጡ የፓርቲ ድጋፍ የሚወስዱ የፖለቲካ ፓርቲዎች ያሉበት ሀገር ነው። ስለዚህ የኢትዮጵያን የሙስና ትግል የፖለቲካ ፓርቲዎች ግንባር ቀደምነት ይመሩታል የሚል ሀሳብ ያለው ሰው ካለ ስህተት ነው።
ምናልባት አቶ ገብረ እግዚአብሔር በዚህ ጉዳይ ላይ የሚሉ ይነገራለ?
አቶ ግርማ ደጋግሞ ከተናገሩት ጋር የምስማማው ጥናት ያስፈልገዋል በሚለው ነጥብ ላይ ነው። እዚህ ላይ ግን ያው ሀሳብ ሰጥቼ ማለት የምፈልገው ደግሞ እንደ ግለሰብ ስርዓታዊ ሙስና ወይም ደግሞ ቼክ ካፕቸር የምንለው አይነት ሙስና በሀገራችን እኔ እንደ ግለሰብ አለ ብዬ አላምንም። የለም ስርዓታዊ የሙስና ወንጀል ማለት በጣም ከባድ ሙስና ወንጀል እኮ ነው። ቶታሊ የሀገር ህልውና ራሱ ጥርጣሬ ውስጥ የሚከት ይህን ህልውና ራሱ አደጋ ውስጥ የሚከት ጥቂት ቡድኖች ከከፍተኛ የመንግስት ባለስልጣናት ጋር በጥቅም በመፋጠር በባለሀብቶች በነጋዴዎች ቁጥጥር ስር የሚወድቅበት ነው። ስርዓታዊ ሙስና ምንድነው? ዝም ብለውን በግርድፉ ስንገልጸው የመንግስት አካላት የሚባሉ ቆጣጠራቸው በሀገሪቷ ተወካዮች ምክር ቤት የምንለው ሳይሆን ባለሀብቶች፣ ጥቂት ነጋዴዎች፣ ኢንቨስተሮች የሚቆጣጠርበት ሁኔታ ያለበት ነው። ይሄ ሙስና ወንጀል ማለት ነው። ከዚህ አንጻር ስርዓታዊ ሙስና አለ ማለት ደፍሬ መናገር የምችለው አይቻልም። የለም ስርዓታዊ ሙስና የሚባለው የለም በሀገራችን። አሁን ከሰጠሁት ዴፊኒሽን በተለይ ቶታሊ የሀገሪቷ ፖሊሲዎች ነው የሚሸጡበት ይሄ ሙስና አይነት ማለት ነው። በምትኩም እነዚህ የመንግስት ባለስልጣናት የምንላቸው ከፍተኛ የሆነ ገንዘብ ነው የሚቀበሉበት፣ የህዝብ ጥቅም የሚባለው ነገር የሚያስቀድሙበት፣ ራሳቸው ባለሀብቶች ቁጥጥር ስር ሆኖ ሀገር የሚሸጡበት አይነት ሙስና ነው። ከዚህ አንጻር ስቴት ካፕቸር የሚባለው ነገር በሀገራችን የለም ብዬ እንደ ግለሰብ እንደ ህግ ባለሙያ መናገር ይችላል ወይ ማለት ነው። እነዚህ በጣም ይሄ መቀነስ የሚያስፈቱ አይነት ሙስናዎች አሉ የተባሉ በፊኒዚ እስማማለሁ ማለት ነው። ቅድም ገልጬዋለሁ በተለያዩ ተቋማት መታወቂያ ሰጪ ያለው የወረዳ ያሉት ቅድም ከእሱም ጋር ከተለያዩ ሌሎች አገልግሎት ሰጪ ተቋማት ኢሚግሬሽን ብንሄድ ለምሳሌ ፓስፖርት ለማውጣት የሚከናወኑ የጉቦ መስጠትና መቀበል ወንጀሎች ያው እንግዲህ እኛም በምርመራ ያረጋገጥ ነው ምነው ገና በእርግጥ ኬዙ ፔንዲንግ ነው እና በሱ ከእሱ ጋር ተያይዞ ባልናገር የተሻለ ስለሆነ አልፈዋለሁ። ዞሮ ዞሮ ግን አሉ አነስተኛ የምላቸው የእናቶች መቀበል የድሃ ማህበረሰቡን በደህንነት ላይ ሌላ ተጨማሪ ስቃይ የሚጨምሩ ችግሮች እንዳሉ እገነዘባለሁ እኔ በግሌ ማለት ነው። ዞሮ ዞሮ ግን በሀገራችን ያለው ሙስና አይነት ምንድን ነው? እንዴት መከላከል እንችላለን? መፍትሄውስ ምንድን ነው? ተጠያቂነት እንዴት ከዚህ በበለጠ ማረጋገጥ ይቻላል የሚለው ሀገር አቀፍ ይዘት ያለው ጥናት ሊሰራ ይህም ሼር ማድረግ ምስማማበት ሀሳብ ነው።
ተወያዮቻችን በጣም አመሰግናለን። ወደ መጨረሻው ሀሳብ የመፍትሄ ሀሳቦቹ ምን ይደረጉ የሚለው ላይ መጥተናል። እንግዲህ ቀደም እንዳልኩት አቶ ሳሙኤልን ከስልካችን ከተቋረጠ በኋላ በድጋሚ ማግኘት አልቻለም። እሳቸውን ብናገኝ ኖሮ የተሻሉ ይሆን ነበረ። ከተቋማቸው አንጻር ያሉ የመፍትሄ ሀሳቦችን ያነሱልን ነበር ብዬ አስባለሁ። አቶ ግርማ መፍትሄ ሀሳብ ምንድን ነው መደረግ ያለበት የሚለውን እናንሳ።
እኔ ሁልጊዜ እንደምለው ልጆቻችንን የሙስና ትግል ውስጥ ማሳተፍ አለብን ብዬ አምናለሁ። ልጆች የወላጆቻቸውን ገቢ የሚያውቁ አባ አማ ኬት አመጣሽ ወይም ገንዘብ ብለው የሚጠይቁ አድርገን ማሳደግ አለብን ብዬ አምናለሁ። ይሄ ደግሞ ከትምህርት ቤት መጀመር አለበት ብዬ ሁልጊዜ የምሰብከው ነው። ስለዚህ ይህንን እንደ እንትን እያቃላል ነው መሄድ። ወደፊትም ትውልዱን ከእንደዚህ አይነት ብክለት የጸዳ አድርገን የምናሳድገው ከታች ከመሰረቱ ሲሆን ምክንያቱም አሁን ከላይ አካባቢ በመናይበት ጊዜ ገና ግራጁዌት ያደረገ ተማሪ ምን ስራ ሰራለው አይደለም የሚያስበው እንዴት ነው መኪና መገዛው ብሎ ነው የሚያስበው እንዴት ነው ይገነጠላል ምናምን እዚህ ቦታ መንገብ ያለ ምን የተለየ የገቢ ምንጭ አለ ብሎ ነው የሚያስበው ሶ እንደዚህ አይነት አስተሳሰቦችን ለመታገል መሰረታዊ ነጥቡ ቦታው ትምህርት ቤት ነው የሚለውን ነገር በዋነኝነት መያዝ ያስፈልጋል ብዬ አምናለሁ። ሌላው ደግሞ ህብረተሰቡ እንዲህ እና እንደዛ በሚልበት ጊዜ ምንም አይነት አደጋ እንደማይገጥመው ማረጋገጫ መስጠት ያስፈልጋል። እኔ ከልምዴ ማቀው ለምሳሌ እኔ የምመራው ተቋም በእንደዚህ አይነት ተጋላጭ ከሆኑ ተቋሞች አንዱ ነው። ግን ምንም የተለየ ነገር አድርገን አይደለም። እንደዚህ አይነት ነገር ሲገጥማችሁ በራችን ክፍት ነው፣ እኛ ጋር መምጣት ትችላላችሁ፣ በምትጠይቁት አገልግሎት ደግሞ ምንም ጉዳት አይደርስባችሁም ብለን ማረጋገጫ ለካስተመሮቻችን ስለሰጠን አገልግሎታችንን በሰላም እንሰጣለን ማለት ነው። ሶ ኃላፊዎች ሹመኞች ቢሮአቸውን ክፍት አድርገው እንደዚህ አይነት ነገር ሲመጣ መፍትሄ ሰጪዎች መሆን አለባቸው። ይህንን የሚያደርጉ ከሆነ ተገልጋዮች የሚጠጉበት ኃላፊ አቤት የሚሉበት ቦታ ካለ በአገልግሎቱም ገዝቶ መጠቀም ያለበት የመጠቀም ፍላጎት ያለው ዜጋ ይኖራል ብዬ አላምንም። ይሄ በወሳኝ መልኩ ይቀንሰዋል ብዬ አምናለሁ። ያው ቅድም አቶ ገብረ እግዚአብሔር እንዳለው ሱስ ያለበት የሰጠኸውን ዳቦ እኮ ተደብቆ ይልሳል። ስለዚህ የዚህ አይነቶቹ ብዙም ለሀገርም ለህዝብም አደጋ ናቸው የማይባል ደረጃ ማድረስ ይቻላል የሚል እምነት አለኝ። አመሰግናለሁ።
አሁን የማጠቃለያ ሀሳብ ከአቶ ግርማ ሰምተናል። የእርስዎም እንደ መንግስት እንዳሉበትም ቦታ የፍትህ ሚኒስቴርም ስለሆነ የእርስዎም የመፍትሄ ሀሳብ ምን መደረግ አለበት በሚል ጉዳይ ላይ የእርስዎን ሀሳብ እንስማና ውይይታችን እናጠቃል።
እንግዲህ እኔ ያው እዚህ ላይ አንደኛ እንደ መፍትሄ የምወስደው ደህንነት ማሸነፍ ነው ብዬ አስባለሁ። ይኔ ሙስና ምንጭ እና መንስኤ ደህንነት ነው። ደህንነት ውጤት ብቻ አይደለም፣ የሙስና ውጤት ብቻ ሳይሆን መንስኤም ነው ብዬ አስባለሁ። ለምሳሌ ዓለም አቀፉ የጸረ ሙስና ጥምረት ትራንስፓረንሲ ኢንተርናሽናል አወጣው በተባለው ሪፖርት ቅድም ስንመለከተው የነበረው ከ180 ሀገሮች መካከል በመጨረሻ 180 ደረጃ ላይ የሰፈረችው ሶማሊያ ናት። ያው እቺ ሀገር ያለባት የእድገት ደረጃ ያለችበት የድህነት ደረጃ ያው ሁላችንም እናውቀው ነው። ሙስና ድሆች ሀገሮችን ያጠቃል፣ ድሀ ማህበረሰብን ያጠቃል። ከዚህ አንጻር ከድህነት ጋር መታገል፣ ድህነትን ማሸነፍ፣ ሙስናን የምንከላከልበት እጅግ በጣም ዝቅ የምናደርግበት መሳሪያ ነው ብዬ አስባለሁ። ከዚህ ሪፖርት ሳልወጣ ያው ዴንማርክ በዝቅተኛው ሙስና ከሚፈጸምባቸው ሀገራት በዝቅተኛ ደረጃ ላይ የተቀመጠችው ዴንማርክ ነች። ያለችበት የእድገት ቦታ ሁላችንም እናውቀው። ሶ አንደኛ ሙስናን እንዴት ነው ማሸነፍ የምንችለው፣ እንዴት ነው መታገል የምንችለው፣ መቀነስ የምንችለው የሚለው ድህነትን ማሸነፍ ብሎ፣ ሁለተኛ የፍትህ አካላት አጠቃላይ ያው ማጠናከር ነው። አጠቃላይ የምርመራ አቅማቸው መርማሪ ፖሊስ ከምርመራ አቅሙ ጋር ተያይዞ አሁን ሙስና ወንጀል መግቢያ ላይ እንደገለጽ ነው ውስብስብ ከባድ በተማሩ ፕሮፌሽናል በሆኑ ሰዎች በተጠላለፈ አፈጣጠም የሚከወን ወንጀል እንደመሆን መጠን ለዚህ የሚመጥን ደግሞ የምርመራ ስልት ያስፈልጋል። ለዚህ የሚመጥን ተከራካሪ ወገን ያስፈልጋል። ለዚሁ የሚመጥን ደግሞ ፍርድ ሰጪ ፍርድ ቤት ያስፈልጋል ብዬ አስባለሁ። ዜርፎር ፍትህ አካላት ሙስናን በመታገል በሚያስችል ቁመና ለማስቀመጥ ማጠናከር ያስፈልጋል ብዬ አስባለሁ። ሶስተኛው ያው የህብረተሰብ ተሳትፎን ማጠናከር ነው። መጀመሪያ ህብረተሰቡ የሙስና ትግሉ ላይ የሙስና አስከፊነት ላይ የሙስና ህመም በሀገርና በህዝብ የሚያስከትለው ጉዳት የተለያዩ ግንዛቤ ማስጨበጫ መድረኮች እየተሰጠ ማህበረሰቡም የትግሉ አካል እንዲሆን ማድረግ። ድሮ እንትን የሚባል አባባል ነበር፣ የፊሾም ያልበላ ፊሻር ይቆጨዋል የሚለውና አንዳንዴ ዝም ብለና እንደዚህ አይነት ተረቶች አባባሎች ስታይ ማህበረሰቡ ይቀበለዋል እንዴ? ሙስና ወንጀል የሚያስብል ስለሆነ ሙስናን በመታገል ረገድ ሙስናን በመቀየፍ ረገድ ማህበረሰቡም ንቁ ተሳታፊ ማድረግ ያስፈልጋል ብዬ አስባለሁ። በጊዜው ያው እነዚህ በቂ ናቸው ብዬ አስባለሁ። እንደኔ በኩል
በጣም አመሰግናለሁኝ አቶ እግዚአብሔር። አድማጮቻችን እስተካተሉት ቆያችሁት እንግዲህ የአሜሪካ ድምጽ ሙስና በኢትዮጵያ ያለበት ደረጃና የደቀነው አደጋ ምንድነው በሚል እንግዶችን ጋብዞ ያደረገው ውይይት ነበረ። ሶስት እንግዶችን ጋብዘን ነው ሐሳባችን ሰጡ። እንግዶችን ላስ እንደገና በድጋሚ ለማስተዋወስ ያክል አቶ ሳሙኤል ካሳውን ትራንስፓረንሲ ኢትዮጵያ የተባለው ተቋም አና ዳይሬክተር ናቸው። አቶ ገርማ ሳይፉ ደግሞ ኢዜማን በመወከል ኢዜማ ፓርቲ ሳስተዛም ያባል ናቸው። እርሳቸውም ሐሳባችን አካፍለዋል። አቶ ገብረ እግዚአብሔር ወልደ ገብርኤል በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቢ ሕግ ናቸው። ሶስቱንም እንግዶች በጣም ከልብ አመሰግናለሁ። በእርግጥ የአቶ ሳሙኤል ካሳውን በሁለት ጉዳዮች ላይ ሐሳባችሁን ከሰጡን በኋላ ስልካቸው በመቋረጡና ከዛ በኋላ ደግመንም ለማስገባት ጥረት ባደረግንበት ሁኔታ ውስጥ ባለመሳካቱ ከዛ በኋላ መልሰን አላገኘናቸውም። ነገር ግን በሁለት ጉዳዮች ላይ ሐሳባችሁንም አንጸባርቀውልናል። ለነበረን ቆይታ እንግዶቻችንም በጣም በአሜሪካ ድምጽ አድማጮቻችን ስም ከልብ አመሰግናለሁኝ። ለሰጣችሁንም ሐሳብ እናመሰግናለን። እኛም በቀጣይ በሌሎች ጉዳዮች ላይ ሌሎች ርዕሰ ጉዳዮች ይዘን የምንመለስ ነው የሚሆነው። አድማጮቻችን ይህን ውይይት እየመራው አብሬያችሁ ከእናንተ ጋር ቆይታ ያደረግኩት አስማማኝ ነው ነበርኩኝ። የስቱዲዮ የድምጽ ቅንብሩን ደግሞ ንጉሴ ታምሬ በአብሮን ነበር ቆይታ ያደረገው። አብራችሁ ስለነበራችሁ በጣም እናመሰግናለን። በሌላ ጊዜ በሌላ ርዕሰ ጉዳዮች ሌሎች እንግዶችን መጋበዝ ወደ እናንተ የሚመጣ ነው የሚሆነው። ለዛሬ ለነበረን ቆይታ ከልብ እያመሰግን በዚህ ሰናበታለሁ። መልካም ጊዜ ነላችሁ።